የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ሲዮን ግርማ ነኝ። ለዛሬ ህዳር 28 2011 ዓ.ም ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተወያዩ።
ይሄ አባራና ድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ጫማችን ላይ አባራ ያዘን፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ ስሞታ ብቻ ነበር የሚሰማው።
አጠቃላይ ውይይቱን ያዘ ዘገባ ይዘን እንመለሳለን። የሰማያዊ ፓርቲ መግለጫን የሚዳስስም ዘገባ ይዘናል።
አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት ይቻሉ ሲሆን የለውጥ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች ተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው።
ዝርዝሩን እንመለስበታለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ያደረጉትን ስምምነትም እንቃኛለን። በህገወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ጉዳይም በዘገባ አካተናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የሰላም ንግግሮቹን አስመልክቶ መንግስት ምን ያህል ቁርጠኛ እንደሆነ ያለንን አስተያየትና ውሳኔ ዛሬ እንሰጣለን ብለዋል የሁቱ አማጽያን። ከዚያኛው ወገን ጋር ንግግሮችን የማካሄድ ችግር የለብንም፣ መንግስት ግን በስቶክሆልም ስዊድን ንግግሮች የሚሳተፈው ከልብ ይሁን አይሁን በነገው ዕለት ውሳኔያችንን እንገልጻለን ሲሉ የሽምቅ ተዋጊዎቹ ቃል አቀባይ በአረብኛ ቋንቋ ለሚሰራጭ የቴሌቪዥን ጣቢያ ተናግረዋል። በተባበሩት መንግስታት ድርጅት አማካኝነት የተዘጋጀው የየመን የሰላም ንግግር የተጀመረው በትላንትናው ዕለት መሆኑም ይታወቃል። ፕሬዚዳንት ዶናልድ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖሬትን በተባበሩት መንግስታት አዲሷ የአሜሪካ አምባሳደር እንዲሆኑ በእጩነት አቅርቤያለሁ አሉ። የያዝነው የአውሮፓውያኑ ዓመት ሲገባደድ ስራቸውን እንደሚያስረክቡ ባለፈው ጥቅምት ያሳወቁትን የወቅቷን አምባሳደር ኒኪ ሄለን ይሆናል የሚተኩት ተብሏል። ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ ሄዘር ኖሬት ከፍተኛ ችሎታ ያላት፣ ፈጣን ምላሽ መስጠት የምትችል ብልህ ሰው ናት፣ በሁሉም ወገን ከበሬታ የምታገኝ ይመስለኛል ብለዋል። የቀድሞዋ ጋዜጠኛ ኖሬት ሹመቱን ከተቀበሉ ለማጽደቅ በሴኔቱ ፊት ሲቀርቡና ስለ ዲፕሎማሲና ፖሊሲያዊ ጉዳዮች እውቀት ያላቸው ስለመሆኑ ከባድ ጥያቄዎች ቀርቡላቸው ተብሏል ይጠበቃል። ሰማያዊው ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ። ሰላምና በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ከሷል። የጀርመኗ ቻንስለር አንጌላ መርከል የክርስቲያን ዲሞክራሲ ህብረት ፓርቲያቸው ለ18 ዓመት ከመሩ በኋላ ዛሬ ተነስተዋል። መርከል ዲዩ ሃምቡርግ ባካሄደው ጉባኤ ላይ ባደረጉት የስንብት ንግግር የስራ ባልደረቦቻቸውንና ረዳቶቻቸውን አመስግነዋል። ፓርቲያቸው በአንድ ግለሰብ የተመራ ሳይሆን አባላቱ ሁሉ በአንድነት ባበረከቱት አስተዋጽኦ ሲንቀሳቀስ እንደቆየ አስረድተዋል። ከስድስት ዓመታት በፊት ኤርትራ ከሱዳን ጋር የምትዋሰንበትን ድንበር ለማቋረጥ ከሞከረች በኋላ የተሰወረችው የኪያም አሊ አብዱ ቤተሰብ የት እንዳለች እየጠየቀ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እያጋጠሙ ያሉ ፈተናዎችም በቤት ድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ውስጥ መታደስ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ አልኳል።
የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በድሳት ላይ የሚገኘው የጠቅላይ ሚኒስትር ጽፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽፈት ቤት ውስጥ ዛሬ እንደ ትናንት ዘንድሮም እንዳምን አይደለም። በልዩ ልዩ የሥራ አጋጣሚዎች የበፊቱን ጽፈት ቤት የማየት ዕድል ያጋጠመው የዚህ ዘገባ አቅራቢም ይሄንኑ ተመልክቷል። ይህ ድሳትና የተገኘው ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽፈት ቤታቸው ቅጥር ግቢ የተገናኙት የድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል።
የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ አቧራው ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰባበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምጽ ይረብሻሉ። ምንድነው ይሄ አባራ ያበቃም ወይ? ይሄ አባራና ድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉንጉንታ ስሞታ ብቻ ነበር የሚሰማው።
በኢትዮጵያ ያጋጠሙ ያሉ ፈተናዎችንም ታዲያ በቤተ ድሳት ወቅት ከሚያጋጥሙት ሁኔታዎች ጋር አነጻጽረዋል ጠቅላይ ሚኒስትሩ።
ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሐሳብ እዚህ መዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምጽ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት፣ ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ። የቤት መፍረስ፣ ድምጸት መስማት፣ እዚህም እዚያም ጩኸት ማየት ለኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም ተግዳሮቱ የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሐሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምትሰሙት ረብሽ፣ አሁን የምትሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል፣ ያሳንሳል የሚል ሐሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ፣ ማነስ ውድቀት ስለሆነ ለኛ የሚያስፈልገን መስፋት ነው።
ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት ድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ።
እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን፣ ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። ከእንግዲህ በኋላ ኢትዮጵያን ወደ ኋላ መመለስ የሚችል ኃይል የለም። ግን እንደሚታደስ ቤት አቧራ ልታዩ ትችላላችሁ። እንደሚታደስ ቤት እዚህም እዚያም ድምጽ ሊሰማ ይችላል። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው፣ መቆሸሽም ዋጋ ነው፣ መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት፣ ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለህዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። 240 250 የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል።
የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከነዚህ አንዷ ናት።
በጣም ነው ደስ ያለኝ። በጣም ስሜቴን እንደዚህ ቃላት ያጥረኛል ለመግለጽ። በጣም ነው ደስ ያለኝ። በቃ ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘነው ስላየነውና ብዙ ትምርትም ሰጥቶናል ለራሳችን እና በቤታስ መስሎ በጣም ትምርትን ይፈጠን እኛም ደግሞ ሄደን ይሄን ትምርት ዛላሉ ጓደኞቻችን ለጎረቤት ሰው በአቅራቢያ ያለው ለሰፈር ሰው ሁሉ ማስተላለፍ አለብን እንዳለብንም ተገንዝቤያለሁ
ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ ምንድን ነው ተጆ ስለ ዶክተር አብይ ስለ ጠቅላይ ሚኒስትር አብይ
እሱ ማለት ዶክተር አብይ በቃ እንጃ እንዴት እንደምገልጸው ራስ በጣም ጥሩ ሰው ነው ለሀገሩ በጣም ብዙ ነገር ሰርቷል ሰላም መቻቻል ሁሉ ነገር አሳይቶናል ሁሉ ነገር ፍቅር መደመርን የቋንቋ የባህል የሁሉ ነገር እኩልነት ሁሉ ነገር አሳይቶናል ዶክተር አብይ በጣም ነው የምንወደው በጣም ነው የምናደንቀው
ከአዲስ አበባ ደጃቸው እንዲራት ትምርት ቤት የመጣችው የ12ኛ ክፍል ተማሪ ፍሬህይወት አባተ ተመሳሳይ ሐሳብ አንጸባርቃለች።
የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አባራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይሄ ነገር አላፊ እንደሆነ ነግረውናል በጣም ደስ ይላል ይዳል
ከሀዲያ ዞን ሆሳዕና የመጣው አባይነ ሀፍቴም ሐሳቡን አካፍሎኛል
ተሰናገሩት ነገር አው የተናገሩት ምሳሌ የቤቱ እንትን መታደስ በጣም ለኛ ትምህርት የሚሰጥ ነው በጣም ከሱ ትምህርት አግኝቻለሁ ኢትዮጵያ ሀገራችን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ
ቤቱ እድሳት ላይ ያለ ያው የሚያማርሩ ሰዎች ይኖራሉ ነገር ግን እድሳቱ ሲያልቅ ለበጎ ነው ኢትዮጵያ ተለወጣለች ያሉት ማለት ነው
አዎ እሱ እንትና በጣም ደስ የሚል መልእክት ነው ያለው
አሁን ደግሞ ጠቅላይ ሚኒስትሩ ጠፈር ቤት የታደሰውን ጎበኛችሁ አይደል ስታዩ የበለጠ መስታሪው ግልጽ ሆነላችሁ እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ
አዎ አሁን ወደፊት ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል የባህር ተረስቻለሁ ያን በማየት ይላል
ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት
እኔ ወላሂ በጣም ነው ደስ ያለኝ እንደኔ በነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው ማለት እኔ በጣም ራሴን እንትን ማለት ነው እዝ መቆጣጠር ነው ያቃተኝ ቅድም ለምን እንደዚህ ፍሪ ሆኖ ነፃ ሆኖ ነው ጠቅላይ ሚኒስተር በጣም የሆነ እንትን ትልቅ እንትን ነው የሚመስለኝ ግን ዶክተር አብይ በጣም ነው ደስ የሚለው ቀለል ብሎ ህፃናትን አነጋግሮ አዋያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ የሚለው ነው
እንግዲህ ኢትዮጵያ ውስጥ አንዳንድ ችግሮች አሁን የሚታዩትን በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት ድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል ዶክተር አብይ አህመድ በመስታሊስ ያስረዱ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽህፈት ቤት በጣም የለወጡትን ተመልክታቸዋል ምሳሌው እንዴት ነው ገላጭ ነው ላንቺ
ምሳሌው በትክክል ገላጭ ነው ነው ለምን አሁን በተለያየ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ ያን ግጭት በቤት ድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው መጀመሪያ ላይ ያው አዋራ ጫጫታ ረፍሻ ይኖራል ቤት ይቻል እስከ ቻክ ድረስ ያለው በትክክል አስረዳተው የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹህና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ትክክል ነው ማለት ግልጽና በቃ ለህፃናቱ በሚገባ መንገድ እና አሁን ከዚህ ሄደው ህፃናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባቸው ወደ ህፃናት ወደ ትምህርት ቤት ሲመለሱ ልክ ያንን ግንዛቤ የሚያስጨብጡ ይመስለኛል
ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽህፈት ቤት ጎብኝተዋል ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽህፈት ቤቱ ባይናቸው እንደሚያዩ ተስፋ አድርገዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
እስክንድርን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን ደግሞ እናልፋለን ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩ ዛሬ በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ፓርቲው ከሷል መንግስት ህግ የማስከበር ስራውን እንዲያጠናክር ህዝቡም እንዲተባበር ጥሪ አቀርባለሁ። መልስካቸው አማ ዝርዝራለሁ።
ሰማያዊ ፓርቲ ዛሬ ረፈሩ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምልውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሑፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይንም ቀጠናዎች ተዘዋውረው ባስተዋሉት መሰረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተው ነበር።
ላለፉት 30 ቀናት የፓርቲያችን ከፍተኛ አመራሮች ከ15 በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቃዋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው።
ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገ ወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጧል።
ከየትኛውም ወገን ይልቅ በመንግስትና በገዢው ፓርቲ የስልጣን እርከን ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ህግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮች ሲዛመቱ የተስተዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ ይወስዱ ዘንድ እንጠይቃለን።
ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግስት ብቻ አልተወም። መላው የኢትዮጵያ ህዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት አዲስ አበባ ላይ ባደረጉት ውይይት ትናንትና ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪውን አድርሶናል።
በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዲሞክራሲያዊ ሽግግር ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደተስተዋለም ተገልጿል። ክልሉን የብጥብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜን ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑም ተነስቷል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል።
እኮ ከነ አከሞቱማ ናኖ ኦሮሚያ ትከኒ ከመቆፈቱን ተይት ይመናኑ ለመወሊን ወልቀበት።
ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌዴራል መንግስትም ጣልቃ መግባት ይኖርበታል። ፌዴራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በምክክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር ጥቃቱን ከህዝባችን ላይ ለመመከት ወስነን እየሰራን ነው። ብዙ ውጤቶችም ተገኝተዋል።
በዚህ ውይይት የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከአስር በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበርከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በምዕራቡ የሀገሪቱ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እንዳይሆን በመድረኩ ላይ ተነስተዋል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል።
ለበደሚ ታብሩዌ ባቴጄ ውጅምቲሞ ይሰብሮ ዲበሰቀውዌ ባቴጄ ውጅምቲ ያተባቱትና
በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ ልባት ሊኖረውና ሊቆምም ይገባል።
የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ የቀረበው ሐሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግስት መካከል የተደረገው ስምምነት በፍጥነት ስራ ላይ ውሎ የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የህዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል።
ወረከነ ዱበ ዴቢሱ በርባደን ጀደሙ ከነስ አደወሊ ባፍኒ
ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግስት ለዚህ በቂ መረጃ አለው። ህዝብም የበለጠ መረጃ አለው። እነዚህን ሁኔታዎች በማጣመር እንዴት ነው ልናስቆማቸው የምንችለው?
በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ፣ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ህዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቀርበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። በህገ ወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከ2000 በላይ እንደሚሆኑ በታንዛኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የዲያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት ላይ መሆናቸውን ነው ለአሜሪካ ድምጽ የገለጹት። አሁንም ኤምባሲው በታንዛኒያ በገሞዮ ባል ግዛት ውስጥ የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ ሀገራቸው ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር እየተሰራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባውን አድርሶናል።
በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የሀገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከ2000 በላይ ኢትዮጵያውያን ታስረው እንዳሉ ገልጿል። አቶ ምስጋናው መሸሻ ዳር ኤስ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው።
የታወቀ ነገር ምንድነው? እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ ሀገር ውስጥ ጉዳይ ሚኒስትርን መረጃዎችን እየሰበሰብን ነው። እኛ አክቹአሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣንም በኋላ እንደሚነግሩን እዚህም IOM-ዎችና ኢሚግሬሽን ሰዎች ኢቭን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉት ሲደመር 2000 በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ እዚህ ባጋማው ያሉት አሁን የሚነሱት እነዚህን አንድ ዙርን መልስ ብለን ነው። እነዚህን ከዛ ፌስ 2 ፌስ 3 እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስትር የሚመለከታቸው አካላት ሊሰጡን ነው። እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን።
በኢዳር 7/2011 ዓ.ም የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማይጋ ጋር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማይጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደምትሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ አገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ 2 እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምስጋናው ይናገራሉ።
ባጋማው ያሉት አሁን የሚነሱት ፕላስ ታንዳም ተባለ ከተማ ላይ ወጣ ብሎ ያለ ሰርቪስ ላይ ያሉ 300 የሚጠጉ አሉ። ስራቸውን የጨረሱ ልጆች እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። ጨረሱ ናቸው እንደዚሁ መመለስ የሚፈልጉ ናቸው። ባጋማው ያሉት ምንድነው እንግዲህ የረሃብ አድማ አረጉ። ሁሉም ለአንድ ሳምንት አልበሉም ነበርና እሱን ነው ያው ኢሚግሬሽን ፐርሰኖች እዚህ በጠንቀው ደውለውልን ሂዱ ባካቸው ያቸው ሲሉ ሄደን አየናቸው። በጊዜው ያው እንዳልኩ ረሃብ አድማ ነው ከፍተኛ ነው። ኦልሞስት በ3 በ5 ክፍል ውስጥ ተኝተው ነበር። ሁሉም ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ በቃ እንሞታለን ወደ ሀገራችን ካልተመለስን ምን እንሰራለን ብንሞት ይሻላል ብለው ነው ኦልሞስት ደካክመው ነው ያገኘናቸው። ከታሚ ስንሄድና ስናወራቸው ደስ አላቸው። እስራቸውን ባይደውይ ጨርሰዋል። እንግዲህ ያው የተከሰሱበት በህገወጥ መንገድ ገባቸው ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው አጥተውና በሱ ነው ብቻ መንስያቸው ለምን አንመለስም ቶሎ ነው ወደ ሀገራችን።
ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለአመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የመመለሳቸው የዓለም አቀፉ ፍልሰተኞች ድርጅት IOM በመልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያረግም ወይ ተብሎ ተጠይቀው ከጠብም መልሰዋል።
ባለኝ መረጃ ኢቨን ዲሴ ፓሴን በነፃ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ ፕላስ ደግሞ እዛም አሁን IOM እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት። እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨር የማድረጊያ በጀት እንደዚህ እንደዚህ ያለ አይመስለኝም። እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው።
ከ200 በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አለ ሙታንዳ ከወራት በፊት 200 በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ኤስ ሰላም ያለው ኢትዮጵያ ኤምባሲ እንዲሁም IOM እና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
እንግዲህ አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ሙክቤል ያቤሮ በቴክኒኩ አብሮን ነበረ። ሙዚቃውንም የመረጠልን እሱ ነው። መልካም ምሽት፣ ደህና እደሩ። በነገው ጉዞ እንገናኝ።
And tawui helme zina bahagare la tanachu nagdarshe